ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጀምራል ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 13 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ መጋቢት 13 ቀን 110 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። በቅድሚያ ሳምንታዊው የፍካሬ ዜና ፕሮግራማችን ይቀርባል። በማስከተልም ከዝግጅት ክፍላችን የቀረበ አንድ ሀተታ፣ በመጨረሻም አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል ከስዊድን የኢትዮጵያ አንድነት ሬዲዮ ጋር የካቲት 8 ቀን አድርገውት የነበረውን ቃለ ምልልስ የመጀመሪያ ክፍል አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን።
የኮሮና ቫይረስ ጦስ ዘርፈ ብዙ መሆኑ እየነገረ ነው ተባለ። የዚህ ዓለም አቀፍ ወረርሽኝ ስርጭትን የመከላከል እርምጃ ዘግይቶ ቢጀመርም በሽታውን ለመከላከል ሊወሰዱ የሚገባዎች ግንዛቤ ለማስጨበጥና አስፈላጊ የሆኑ ቁሳቁሶች እጥረት መኖሩ አገዛዙን ንዝህላልነት ማጋለጡን በርካቶች በቁጭት ያስረዳሉ። ሌላው ቀርቶ ለሐኪሞች እጅግ አስፈላጊ የሆኑ የሕክምና መገልገያ መሳሪያዎች አለመኖራቸውን ሐኪሞች እያማረሩ መሆናቸውን ማወቅ ተችሏል። የዛሬው ርግድም የኮሮና ቫይረስ ምርመራ እየተካሄደ የነበረው ከተጠርጣሪዎች የሚወሰዱ ናሙናዎችን ወደ ደቡብ አፍሪካ በመላክ ሲሆን በአሁኑ ወቅት ከቻይና በእርዳታ እየተገኘ መሆኑ የሚነገርለት አንድ የመመርመሪያ መሳሪያ ቀድሞ ኢንስቲትዩት ፓስተር በሚባለው አሁን የህብረተሰብ ጤና ኢንስቲትዩት የሚገኝ ሲሆን ዝግጁነት የሚለው እንዲህ የመሰለ መሆኑ አሳሳቢ ነው እየተባለ ይገኛል። ሌላው ቀርቶ ተመርቶ በገፍ ሊያዝ የሚገባው የአልኮል ምርት እንኳን አለመኖሩ በይፋ መነገሩ ዘረኛው አገዛዝ የቶሪ ያህል ለዜጎች የጤና አገልግሎት ደንታቢስ መሆኑን የሚያጋልጥ እንደሆነ ብዙዎች በቁጭት ሲናገሩ ተደምጧል። እስካሁን እየተገኘ ካለው መረጃ መገንዘብ የሚቻለው በሽታው ወደ ሀገር ውስጥ እንዲገባ ሰበብ የሆነው የኢትዮጵያ አየር መንገድ መሆኑ እንደሆነ ሲታወቅ፣ በዚህ ባሳለፍነው ሳምንት መጨረሻ አየር መንገዱ ወደ 35 ሀገራት የሚያደርገውን በረራ ማቋረጡ ቢነገርም ይህም በቂ እንዳልሆነ የሚያስረዱ ወገኖችም አልጠፉም። ይህን በሽታ በተመለከተ ሊሰጥ የሚገባው መግለጫ በስፋትና በግልጽ መሰጠት ባለመቻሉ አንዳንድ ጋጥ ወጦች የውጭ ሀገር ዜጎችን በተለይ ደግሞ ቻይናዎችንና ነጮችን መስደብና ድንጋይ ወርወራም እየፈጸሙ መሆናቸው አሳዛኝ ነው ተብሏል። ከዚህ በሽታ ጋር በተያያዥነት ቀድሞውኑ ተሽመድምዶ የነበረው የሀገሪቱ ኢኮኖሚ መንኮታኮቱ እንደማይቀር የኢኮኖሚ አዋቂዎች ስጋታቸውን ሲሰነዝሩ ተደምጠዋል። የእጅ ንጽህናን የመጠበቅ ተቃሚነት ዋነኛው መከላከያ መሆኑ ቢነገርም በአዲስ አበባ እንኳን በ15 ቀንና በወር አንዴ ውሃ የሚያገኙ አካባቢዎች በርካታ መሆናቸው ሲታሰብ በሽታውን ለመከላከል አንዱና ዋነኛው እንቅፋት የውሃ አለመኖር እንደሆነ በርካቶች በመረጃ ሲናገሩ ተደምጠዋል። የወደፊቱ አሳሳቢ ጉዳይ ደግሞ ጎረቤት ሀገራት ሶማሊያ፣ ጅቡቲ፣ ሱዳን የኮሮና መከሰት በኢትዮጵያ ትልቅ ጦስ ሊያስከትል ይችላል የሚል ስጋት መደቀኑ ነው። ወደ ውጭ የሚላኩ ቡና፣ አበባ፣ ጫት፣ የቅባተሎች፣ ጥራጥሬዎች ወዘተ መገታታቸው በአጠቃላይ የሀገሪቱ ኢኮኖሚን ማጨማተር ብቻ ሳይሆን ከፍተኛ የሆነ አለመረጋጋት ሊያስከትል እንደሚችል ከወዲሁ መገመት እንደሚቻል የፖለቲካ አዋቂዎች አስተያየታቸውን ሰንዝረዋል። ምንነቱ ባልታወቀ በሽታ በኦጋዴን የሚገኙ ከብት አርቢዎች ህይወታቸው እየተከተፈ መሆኑ ተገለጠ። በኦጋዴን አካባቢ የሚኖሩ ከ2000 በላይ የሚሆኑ ከብት አርቢዎች ምንነቱ በውል ባልታወቀ በሽታ እየረገፉ መሆናቸው ድንጋጤ ማስከተሉ ታውቋል። በአስደንጋጭ ሁኔታ በአፍንጫ በአፍ ደም የሚያፈካ መሆኑ ሲታወቅ አይንን ቢጫ ወይም አረንጓዴ ያደርጋል ተብሏል። ይህ ምንነቱ ያልታወቀ በሽታ ኦጋዴን ውስጥ ካሉብና ሂላላ በተባሉ ሁለት ስፍራዎች በቻይና ኩባንያዎች ከሚካሄደው የነዳጅ ቁፋሮ ጋር ሊገናኝ እንደሚችል በርካቶች አስተያየታቸውን ሲሰነዝሩ ይደመጣል። ለነዚህ ድምጽ የለሽ ከብት አርቢዎች የመብት ተሟጋች ድርጅትና የፖለቲካ ድርጅቶች ሊጮሁላቸው ይገባል የሚል አስተያየት እየተሰነዘረ መሆኑም ታውቋል። የኢትዮጵያ አየር መንገድ የሰራተኞችን መብት በመርገጥ ቀዳሚውን ረድፍ እንደሚይዝ ተጋለጠ። የኢትዮጵያ አየር መንገድ ለጽዳትና የተለያዩ የሥራ መስኮች ሰራተኞችን ኤጀንሲ ከሚባለው ድርጅቶች ጋር በመመሳጠር እየቀጠረ የሰራተኞችን መብት በአሰቃቂ ሁኔታ እየረገጠ መሆኑ ሊጋለጥ እንደሚገባው ብዙዎች ያስረዳሉ። ኤጀንሲዎቹ ከአየር መንገዱ ጋር በመደራደር ከሚከፈለው ደሞዝ 1/4 ብቻ ለሰራተኞቹ በመክፈል ሰራተኞችን እየበዘበዙ መሆናቸው ሊጋለጥ እንደሚገባው ብዙዎች ይናገራሉ። ሰራተኞቹ የደሞዝ ጭማሪ፣ ሕክምና፣ የአመት ረፍት፣ የወሊድ ረፍት ወዘተ መሰረታዊ የሰራተኞች መብቶቻቸው ተረግጧል። መብቶቻቸውን ለማስከበር ጥያቄ ከሰነዘሩ ወይም ሊሰነዝሩ አስቧል የሚል ጥርጣሬም ከተሰማ በቀጥታ ከስራ እንደሚባረሩ ለማወቅ ተችሏል። ይህን ለከት የለሽና ጭቆና በርካቶች ዘመናዊ ባርነት በማለት አየር መንገዱ በዘመናዊ ባሪያ አሳዳሪነት ሊከሰስ እንደሚገባው ያስረዳሉ። የወለጋና የቦረና ጉዳይ በሚስጥር መያዙ የአካባቢዎቹን የፖለቲካ ሁኔታ ጥያቄ ውስጥ መክተቱ እያነጋገረ መሆኑ ተሰማ። ይህ የወያኔ ጉዲፈቻ የሆነው ዘረኛ ሹም ስልጣን ላይ ሲወጣ የህዝብን ስሜት ለመግዛት ካሁን በኋላ ስልክም ኢንተርኔትም አይዘጋም ማለቱን የሚያስታውሱ ወለጋና ቦረና በኮማንድ ፖስት ስር ከወደቁ ከአመት ከመንፈቅ በላይ መቆጠሩና ስልክና ኢንተርኔትም ከተዘጋባቸው ከስድስት ወራት በላይ መሆኑ የሰውየውን ወሽካታነትና ያገዛዙን የወያኔ ጉዲፈቻነት እያጋለጠ መሆኑን ያስረዳሉ። በሁለቱም አካባቢዎች ከኦነግ አማጺዎች ጋር ፍልሚያ እንዳለ በስፋት ቢወራም እስካሁን የተጨበጠ ነገር ማግኘት አለመቻሉም አገዛዙ ያው የሚታወቀው የወያኔ ቡችላ ለመሆኑ ማስረጃ መሆኑን ብዙዎች ይናገራሉ። የቴሌ ስራ አስኪያጇ ኢንተርኔት መዘጋቱን የተመለከተ ከጋዜጠኛ ለቀረበላት ጥያቄ የሰጠችው ምላሽ ከአካባቢው ሰላም ጋር ተያያዥነት እንዳለው መናገሯ የሚታወስ እንደሆነና የዘረኛው አገዛዝ ጀነራልም ሰላሙን ለማስፈን እየተሰራ ያለው ሊጠናቀቅ መቃረቡን ቢናገርም በተለይ የቀለም አካባቢ ሰላም ድፍን ያለ ጉዳይ መሆኑ አሳሳቢ ሆኗል። በአካባቢው በኮማንድ ፖስት ስር በመሆኑ ጋዜጠኞች ወደ አካባቢው ዘልቀው መግባት ስለማይችሉ በአካባቢው የተካሄደ ያለው የሰባይ መብት ጥሰት ለመዘገብ አለመቻሉ ታውቋል። በቅርቡ ከ500 በላይ የሚሆኑ የቀለም ነዋሪዎች በአገዛዙ መከላከያ ኃይል እየደረሰ ካለው አፈናና ስቃይ በመሸሽ ጋምቤላ መግባታቸው ታውቋል። ያሳለፍነው ሳምንት በጎንደር የተከሰተው የተኩስ ልውውጥ አነጋጋሪ መሆኑ ታወቀ። የጎንደር ወጣቶች የኦሮሞ ደም ደማችን ነው የሚል ድምጽ በማሰማታቸው የወያኔ ኢህአዴግን የከፋፍለ ግዛት የጭቆና ግዛዝ መሰረቱን ማናጋታቸውን ታሪክ የዘገበው ሀቅ ነው ተብሏል። ያሁኑ ተረኛ ዘረኛ ጭቆና ግዛዝ ከአሳዳጊው ከወያኔ የተጋተውን ጸረ አማራ አቋም በማጠናከር በተለያዩ ጊዜያት የአማራን ህዝብ ትጥቅ ለማስፈታት ሙከራዎች እያደረገ ቢሆንም በህዝቡም ቢተኝነት ሊከሽፉ መቻላቸው እንደማይረሳ በርካቶች ይናገራሉ። የአጣዬና የካራ ቆሬ ህዝብን ጨፍጭፎ የግዛት መስፋፋት ለማድረግ የተሞከረው እንደባ ህዝቡ በቆራጥነት ተቋቁሞ ማክሸፉና በተደጋጋሚ የተሞከሩ ወረራዎችን መመከቱ የሚታወስ መሆኑን ብዙዎች ያስረዳሉ። በጎንደር የወያኔ ቀጥረኛ ከሆኑ ከቅማንት ታጣቂዎች ጋር በተደጋጋሚ በግንባር እየተፋለመ የአካባቢውን ሰላም እያስከበረ ያለው ፋኖ የተባለው የታጠቁ ወጣቶች ስብስብ መሆኑ የሚታወቅ መሆኑን ከአካባቢው ከተገኘው መረጃ መገንዘብ ተችሏል። የፋኖ አመሰራረትን የሚያስረዱ እንደሚሉት ወያኔ እንደ ፍልፈል በራያ በወልቃይት ወዘተ የአማራውን መሬት እየገፋ ነዋሪዎችን እያፈነ እና እየገደለ ባለበት የአማራውን መብት ለማስከበር በገዛ መሳሪያዎቻቸው በራስ አነሳሽነት የተሰባሰበ መሆኑን መረዳት ተችሏል። የኋላ ኋላ ዘረኛው ባዲን በኋላ አዴፓ የተባለው ቡድን ህልውናቸውን በመቀበል በገሃድ እንዲንቀሳቀሱ ፍቃድ በመስጠቱ በገሃድ መንቀሳቀስ መጀመሩም ይነገራል። ይህ ከተነሳበት የአማራውን ህዝብ መብት የማስከበር አቋም ዝንፍ የማይለው የፋኖ ታጣቂ ኃይል በተለያዩ ጊዜያት በአካባቢው ሽማምንት ጥርስ እየተነከሰበት መምጣቱን እና ውስጥ ውስጡን ለመከፋፈል የተደረጉ ሴራዎችም እየተደረሰባቸው ማክሸፍ መቻሉም ታውቋል። ከዚህ ሁኔታ በመነሳት ባሳለፍነው ሳምንት የተከሰተው ግጭት በሁለት ሰበብ መከሰቱን ማወቅ ተችሏል። አንደኛው ብልጽግና ፓርቲ የክልል አደረጃጀትን በመሰረዙ የክልል ታጣቂ ኃይል አስፈላጊ ባለመሆኑ የተወሰኑ የፋኖ አባላት ትጥቅ እንዲፈቱና ባነስተኛና ጥቃቅን እየተደራጁ ወደ ስራ እንዲገቡ ለማድረግ የማታለያ ስብከት እንደተነገራቸውና ሌሎቹ ደግሞ እንደ ሁኔታው ወደ መደበኛ የመከላከያ ኃይል እንደሚገቡ በመንገር በስልት ለማፍረስ በባህር ዳር ገዢዎች የተሞከረው ደባ ስለተደረሰበትና ትጥቅ ለማስፈታት በመወሰኑ የኃይል እርምጃ መወሰዱን መገንዘብ ተችሏል። ሁለተኛው ደግሞ የወያኔ የሆነ በማናለብኝነት ቀልቦ የቀበሌ 6 ጽፈት ቤት የነበረውን በማፍረስ ለራሱ መኖሪያ ቤት ባለ 4 ፎቅ ሰርቶ በተከሰተው የወርተረኛነት የወንበር ለውጥ ጥሎ በመሸሹ የፋኖ ካምፕ እንዲሆን ተደርጎ የነበረውን እንዲለቁ ጫና ቢደረግም አሻፈረን በማለታቸው መሆኑም ተሰምቷል። ብዙዎች ይህ ያሁኑ ተረኛ የዘረኛ ጨቋኛ ግዛዝ ጎንደርንና አካባቢውን በኃይል ለማንበርከክ ውሳኔ እንዳለውም ይነገራል። በሰሞኑ የተኩስ ልውውጥ ማገዛዙ የመከላከያ አባላት 8 ካገዛዙ የመከላከያ አባላት 8 መሞታቸው ሲታወቅ ከፋኖ አባላት 2 ቆስለው በሕክምና ላይ መሆናቸውን ከስፍራው ከደረሰን መረጃ መረዳት ተችሏል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃለላል።
እግዚአብሔር አፈረብን በመከራ ሐሩር
በስቃይ ዶፍ ህይወት መቃብሩ መቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እምብኝን ረስተን ልምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ የኢትዮጵያ አላልፍ ያለ በሽታ ዘረኛው አገዛዝ ነው። ዘረኞቹ ሊደብቁ ሞክረው አልሳካ ሲላቸው አዎ በሽታው መጥቶብናል አምስት ሰው ይዟል ብለው መለፍለፍ የጀመሩት በሽታውን ከቻይና ይዘውት ከመጡ ቆይቷል ያልነውን የሚያስተባብል አይሆንም። እንኳን ተሳፋሪው አስተናጋጆቹ መከላከያ ጭንብል ሳይሰጣቸው ሲጓዙ መክረማቸው እውን ከመሆኑ ባሻገር በአየር መንገድ የሀገር ቤት ማረፊያዎችና ሆቴሎች ሳሙና ድራሹ መጥፋቱም ተጋልጧል። ውሃ የለም እንጂ ሳሙናማ ቢኖር ነው ነገሩ። የኢትዮጵያ ሕዝብ በወረሽኝም የሚያሳውነት አጥቷል። ያልያዘውና ያልጨረሰው በሽታ የለም። ኮሌራ ተደብቆ ወደ 100,000 ሰው ሲገል ተራ የተቅማጥ በሽታ ነው ብሎ የደበቀው ችሎታ አልባ ወያኔ ዛሬ የዓለም የጤና ድርጅት አላፊ ሆኗል። የአፍሪካን ሕዝብ ቁጥር መቀነስ በሚለው የነ ቢል ጌትስ ሴራ ተካፋይ በመሆኑ አሹመውታል። አንጀቱን ቋጥሮ መሰቃየት የተገደደው የኢትዮጵያ ሕዝብ ታርዞና በየመንገዱ ወድቆ እንዳለ ማንም አይከድም። ከአዲስ አበባ እስከ ደንገጎ መጓዝ ይበቃል። በተፈነቃይ መጠለያ ብቅ ማለቱ በቂ ነው። የገረጣውና የታረዘው ህዝብ ሌላ መቅሰፍትና በሽታን የሚችልበት አቅም የለውም። ወያኔ የሚባል ተምች 27 ዓመታት አድቆታል። ይኸው 2 ዓመት የኦሮሞ ገዢ ቡድን አገር ሊያጠፋ ሲራወጥ መከራ ሳይቶታል። ከጨካኝ ሰይጣን መሳይ ገዢዎች ደጋ አይጠበቅም። ወረርሽኝ በሽታ መስፋፋቱ ሰርጋቸው ነው። ጠጋብን እንጂ ጠጋበኛን የማይፈልግ ህዝባችን ላይ በአዳን ያስቀመጡት ሹም ጠግቦብናል። ህዝብን መናቆን ነጋ ጠባ እየነገረና እያሳየንም ነው። ግፍ በአገር ሲሞላ እርስ በርስ ያባላ ቢባልም የኢትዮጵያ ህዝብ ሁሌም ከተሰየሙበት ጉዶች የተሻለና የበለጠ ጨዋና ሰብአዊ መሆኑን አስመስክሯል። እንዲያውም ይህ ጸጋው ጎዳው የሚሉ ብዙዎች ናቸው። በጫንቃው ላይ መከራ ሲጭኑ ትዕግስትን ስራስ ቀደመ። በአሁኑ ጊዜ ተስፋፋ በተባለው የኮሮና ቫይረስ ወረርሽኝ የኢትዮጵያም የአፍሪካም ህዝብ ጠላቶች ፈንድቀዋል። ጥቁሮቹ ሊታጨዱ ነው በሚሊዮን ሲሉ፣ ዘረኞቹ ነጮች ሹሞች ደግሞ በርከት ብላችሁ አትሰባሰቡ፣ ሰላማዊ ሰልፍ አቁሙ፣ ትኩረታችሁ ባገዛዙና በታገቱት ተማሪዎች ላይ ሳይሆን በበሽታው ላይ ይሁን ወዘተ በሚል ከጭንቅ የሚያወጣና የህዝብን እይታ ወደ ሌላ የሚወስድ ሁኔታ መጣልን ባይናቸው። ሳሙና ገዝተናል እስቲ ውሃውን ልቀቁልን አለ የተባለው ህዝባችን ጉዳያቸውን ነቅቶባቸዋል። በቅድሚያ መከላከያ ማድረግ ሲገባ ወደ ቻይና በግድየለሽነት ሳያቋርጡ በመብረር ህዝባችን በበሽታው እንዲከለከፍ አደረጉ። ይህንንም የሥራ ይዘታቸውን የተቃወሙትን የአየር መንገድ የሠራተኛ ማኅበር መሪዎች አባረሩ። ወደ አገር የሚገቡት ላይ የጤና ቁጥጥሩ ለይስሙላ ነበር። በጊዜ መከላከያ ቁሳቁሶችን ገዝተው አምጥተው አልተዘጋጁም። በአየር መንገዱም በየሕክምና መስኩም በዘር ልዩነትና በተረኛነት የሾሟቸው ችሎታ አልባዎችን ነው። ከሁሉም የባሰው ግን የጤና ጥበቃ ይዞታችንን ወያኔ ኢህአዴግ ለዓመታት ከጥቅም ውጭ አድርጎ ማንኮታኮቱ መሆኑን ማንም አይዘነጋውም። ሹሙ ለጤና ባለሙያዎች ጥያቄዎች የሰጠው መልስ የባለጌ ዘለፋ እንጂ ምንም ሌላ እንዳልነበር ደግሞ በትዝብት አድምጠናል። በሰሞኑ ሳይቀር በባለሙያዎች ላይ ጥራዝ ነጠቅ መለፋደድን አሰምቷል። የዘመኑ በሽታ ሲመጣ ስንት መቶ ሺህ ዜጋ እንዳለቀ ያስታውሷል። የኢትዮጵያ ሕዝብ ዋናው ጠላቱ፣ ዋናው በሽታ ግን ዘረኛው አገዛዝ ነው። በእነዚህ ጭራቆች ባንጎዳ ኖሮ ሁሉንም በሽታ በተገቢው መንገድ ለመቋቋም አቅም ባገኘን ነበር። የጤና ጥበቃ ተቋማችን ብቃትን አግኝቶ ዝግጁ በሆነ ነበር። ባለፈ አገደመ በሽታ እንደ ዝንብ ባረገፍንም ነበር። ወያኔ እንኳ ለመላ ኢትዮጵያ ሕዝብ ለትግራይ ሕዝብ ደንታ እንደሌለው በበቂ አሳይቷል። እነዚህም ያልተናነሱ ዘረኞች ናቸውና የራሳቸውም ሌላውም ጠላት የሚሉት ኢትዮጵያዊ ሕዝብ ቢያልቅ ግድ የላቸውም። ዕዳ ቀለለ፣ ቁጥር ቀነሰ ነው አቋማቸው። ለአገርና ለሕዝብ ደንታ ቢሶች ናቸው። ጭንቀታቸው ለከርሳቸውና ለቀፎ ሥልጣናቸው ብቻ ነው። ዙሪያቸው የተኮለኮሉት ማፈሪያዎችም ቢሆኑ ሌላ አቋም የላቸውም። በደህየና በሚሰቃይ ሕዝብ ላይ መሪነን ብሎ መንደላቀቅ መሸተር ምን ያኮራል? ሕዝብን ለመታደግ መረባረብ ሲገባቸው የሀገርን ሀብትና ጉልበት በተልካሻ ስምሪቶች እያባከኑ ናቸው። አማራና አማርኛን ተዋህዶን ኢትዮጵያን ለማጥፋት ገንዘብ ማፍሰስ፣ የከበርቴዎች ሆቴሎች ግንባታ፣ ቤተ መንግሥት እድሳት፣ ሽርሽር ነጋጠባ፣ ለጽንፈኞቹ ዋጋቢስ ስብሰባና ሴሚናር ገንዘብ ማባከን ወዘተ። የአበባ ተከላውንም ቧልት አዲስ ድርጅት ምስረታና እንቅስቃሴ በሚል የሚፈሰውን ገንዘብም ታዝበናል። ለስልጣን ከበቁ ጀምሮ ሕዝብን ማዘናጋትና ማደናገርን እንደ ፖለቲካ ዘዴ የወሰዱትና ነገሩ እጅ ማለቱን መገንዘብ ያቃታቸው ሹሞች ምንም ሳያፍሩ አገር ወዳድ መስለው ወያኔ በባድመ ጉዳይ እንደ ሾፈረን እነሱም በአባይ ጉዳይ ግድብ ሊጠቀሙብን መጋዣዎቻቸውን አሰልፈው ማሰማራታቸውንም ታዝበናል። የሹሞቹ ደጋፊዎች ከጸረ ኢትዮጵያ ጽንፈኞች ውጭ ያው ቀደም የምናውቃቸው ከሃዲዎችና ባንዳዎች ናቸው። ግም ለግም አብርሃ ዝግም ነውና በህብረት በሽግግር ሂደት ላይ እየዘመቱም ናቸው። በመጣው ወረርሽኝ ሽፋን የሕዝብን ትግል እናቆማለን ብለው መነሳታቸው ግልጽ ነው። ሆኖም በሽታው አደገኛ ነውና ቀደም ብለን ስንል እንደነበረው ተገቢውን ጥንቃቄ በተቻለበት ለመውሰድ መዋደቅ ያስፈልጋል። ሕዝብ መራራቅ ሳይሆን መረዳዳት፣ መደጋገፍ ነው ያለበት። በሀገር ላይ የመጣ በሁላችን ላይ የመጣ በመሆኑ በአገዛዙ ሳይሆን በራሳችን የጋራ ጥረት ላይ መተማመን አለብን። ለነገሩ ቄሮም መንጋም ወረርሽኞች ናቸው። በጋራ ትግል፣ በተጠናከረ ኢትዮጵያዊ ትግል የሚሸነፉ። በዘረኞቹ ቦይ መፍሰስ ተያይዘን በሌላ ሕዝብ ላይ ምንም ጥላቻ ሊኖረን አይገባም። ነጮች ለምሳሌ በዚህ በበሽታው ሰበብ አድርገው ጸረ ቻይና አቋምን በማስፋፋት ከቻይና ጋር ያላቸውን ውድድር በአሸናፊነት ሊወጡ እየፈለጉ ናቸው። በበኩላችን ግን አገዛዝና ሕዝብ፣ ጥቂቶችና ሕዝብ፣ ጨቋኞችና ሕዝብን ለይቶ ማየቱ አግባብ አለው ባይነንና ትላንትም ሻቢያና የኤርትራ ሕዝብ፣ ወያኔና የትግራይ ሕዝብ አንድ አይደሉም እንዳልነው ሁሉ ዛሬም መንጋውና የኦሮሞ ሕዝብ ለየቅል ናቸው ባይነን። በሽታው በቻይና ጀመረ ስለተባለም የቻይና ሕዝብ የአፍሪካም የዓለምም ጠላት ነው ማለትም አይደለም። የኢትዮጵያ ሕዝብ ይህን የሚያጣው ባይሆንም የሚሰራጨውን ዘመቻ መቋቋም ያስፈልጋል ለማለት ነው። በየመንገዱ የወደቁትና በየመጠለያው ረዳት አልባ የወደቁ ወገኖቻችን ለጥቃት በከፍተኛ ደረጃ የተጋለጡ በመሆናቸው ልንታደጋቸው አስፈላጊ ነው፣ የዜግነት ግዳጃችንም ነው። እስር ቤቶች የስቃይና ሞት መፈልፈያዎች ናቸውና ብዙ ሺዎች እስረኞች በቂሊንጦም በዝዋይም ብር ሸለቆም ደደሳም ወዘተ የታገቱ ወገኖቻችን ኢራን እንደደረገው ሁሉ ባስቸኳይ ይፈቱ ዘንድ የጋራ ድምጻችን ይሰማ። የታገቱና የታሰሩ ወገኖቻችን ባስቸኳይ ይፈቱ። ጸረዘረኛው ትግላችን አይቀዝቅዝ። ድል ለኢትዮጵያ ህዝብ አገራድን ተጋድሎ። በማስከተል አቶ ፋሲካ በለጠ ከስዊድን የኢትዮጵያ አንድነት ሬዲዮ ጋር የካቲት 8 ቀን አድርገው የነበረውን ቃለ ምልልስ የመጀመሪያ ክፍል እናቀርባለን።
የዛሬው እንግዳችን ለኢትዮጵያ በወጣቱ ትውልድ የግራ አስተሳሰብ ነክሷል በሚባልበት ዘመን ለዲሞክራሲና ለእኩልነት የትግል አሻጋሪ የሚሆን መስዋዕትነት አሻራውን የጣለ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራር አባል ናቸው። አቶ ፋሲካ በለጠ ይባላሉ። አቶ ፋሲካ በዛሬው ዕለት ለውይይት በጋበዝነው መሰረት ፈቃደኛ ሆነው በሳት መገኘቶ በኢትዮጵያነት ይጋር ማጨቻችን በሬዲዮ ዝግጅት ክፍል እንድንመራችሁም እንኳን ደህና መጣላችሁ። በቅድሚያ ስለ ኢትዮጵያ ጊዜ ሁኔታ ጥያቄ ላንሳና በስልጣን ላይ ያለው ዘረኛ ጽንፈኛ አገዛዝ ለትውልድ የሚተላለፈው ወንጀል እየፈጸመ ነው። ህዝብ እያሳረደ ነው፣ እያፈናቀለ ነው፣ የእምነት ተቋማት እያቃጠለ ነው። በምርጫውም በሚንጫ የሚሉ አረመኔዎች ዙፋን ላይ ተቀምጠዋል። መሪው ኮሎኔል አብይ መንፈሱ ውሸት ማደሪያም ሆኗል። የህዝብ ዋይታና ግዛታም ተበራክቷል። ለያፓ አገራችን ኢትዮጵያን ትገኝበትን አስከፊ ሁኔታ እንዴት ይመለከተዋል? በአሁኑ ወቅት የያፓ ልሳኖችን ለማያለብን የዛሬው እንግዳችን ለኢትዮጵያ በወጣቱ ትውልድ የግራ አስተሳሰብ ነክሷል በሚባልበት ዘመን ለዲሞክራሲና ለእኩልነት የትግል አሻጋሪ የሚሆን መስዋዕትነት አሻራውን የጣለ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራር አባል ናቸው። አቶ ፋሲካ በለጠ ይባላሉ። አቶ ፋሲካ በዛሬው ዕለት ለውይይት በጋበዝነው መሰረት ፈቃደኛ ሆነው በሳት መገኘቶ በኢትዮጵያነት ይጋር ማጨቻችን በሬዲዮ ዝግጅት ክፍል እንድንመራችሁም እንኳን ደህና መጣላችሁ። በቅድሚያ ስለ ኢትዮጵያ ጊዜ ሁኔታ ጥያቄ ላንሳና በስልጣን ላይ ያለው ዘረኛ ጽንፈኛ አገዛዝ ለትውልድ የሚተላለፈው ወንጀል እየፈጸመ ነው። ህዝብ እያሳረደ ነው፣ እያፈናቀለ ነው፣ የእምነት ተቋማት እያቃጠለ ነው። በምርጫውም በሚንጫ የሚሉ አረመኔዎች ዙፋን ላይ ተቀምጠዋል። መሪው ኮሎኔል አብይ መንፈሱ ውሸት ማደሪያም ሆኗል። የህዝብ ዋይታና ግዛታም ተበራክቷል። ለያፓ አገራችን ኢትዮጵያን ትገኝበትን አስከፊ ሁኔታ እንዴት ይመለከተዋል? በአሁኑ ወቅት የያፓ ልሳኖችን ለማያነብና ለማያዳምጥ አመለካከቱን ሲያጋሩን መስመር ደርሶና አመሰግናለሁ።
እሺ፣ እኔም የኢትዮጵያ አንድነት ሬዲዮ ይሄንን ስለሰጠኝ በቅድሚያ ማመስገን እወዳለሁ።
እሺ።
ወደ ጥያቄው ለመግባት እንግዲህ አሁን አገራችን ያለችበት ሁኔታ በጣም አሳሳቢ ነው፣ አስጊ ነው። አስጊ ሁኔታ ውስጥ ነው ያለችው። ይሄ ሁኔታ የተፈጠረው ለረጅም ዓመታት ህዝባዊ ትግል ህዝቡ ትግል ሲያካሄድ የቆየበት እና በተለይም ደግሞ ለአራት ለአምስት ዓመታት በተከታታይ ከተለያዩ አካባቢ ያሉ ወጣት ኃይሎች ባካሄዱት እና በከፈሉት መስዋዕትነት የወያኔ አገዛዝ ለ7 ዓመት ሙሉ አጠናክሮት የነበረውን አምባገነን ስርዓት ሊያናጋ ቢችልም የወጣቶቹ አላማ ማለትም የህዝቡ የትግል ውጤት መጨረሻው ሳይደርስ በመሃሉ በትገናዊ ለውጥ በመቀናጠፉ ምክንያት ነው። በወቅቱ ይህንን እኛ በደንብ አስመረንበታል። የዛሬ 2 ዓመት ወያኔ የህዝቡን ትግል ሂደት እና ጥንካሬ በመገምገም የተወሰኑ ለውጦችን አድርጎ ወደ የባብ እንትኖች አልቅቆ በአዲስ መልካም ባገነነቱን ለማስፈን ያደረገው ጥረት በዚሁ በጥገናዊ ለውጥ አማካይነት የተካሄደ ነበር እና መሰረታዊ ለውጥ አልተገኘም። ለዚህ ነው የአሁኑ ስልክል ሁኔታ የመጣው። በአሁኑ ወቅት በእርግጥ ባለፉት 2 ዓመታት ብዙ ክስተቶች ተፈጥረዋል። ወይት በሀገራችን በጣም አሳዛኝ የሆኑ ክስተቶች እነዚህ ሁሉ እንግዲህ ለመተንተንም ለመዘርዘርም ምናልባት ጊዜው ላይበቃ ይችል ይሆናል። ግን ዋናው ነገር አሁን በጣም አሳዛኝ የሆነው የዜጎች የመኖር ነፃነትና ዋስትና የሌለበት ሁኔታ ነው የተፈጠረው። በአንዳንድ አካባቢዎች በማንነታቸው ብቻ አካባቢው ከሌላ ብሔር ብሔረሰብ በመምጣታቸው ወይም የተለየ ቋንቋ በመናገራቸው ብቻ መኖር የማይችሉበት ከአንድ ቦታ ወደ ሌላ ቦታ የማይሄዱበት ሁኔታ በጉልህ እየታየ ነው ያለው። እንዲህ አይነት ሁኔታ ከተፈጠረ በእውነትም አንድ ሀገር ህልውናዋና አንድነቷን አስጠብቃ ለመጓዝ ያስችላታል ወይ የሚል ጥያቄ ውስጥ ይከታል። ዛሬ በብሔርና እነዚህ የብሔር ጽንፈኛ ብሔረሰቦች የገነኑበት ሁኔታ ነው ያለው። በዛሬው ወቅት በመንጋና በቡድን በመደራጀት ዜጎች የሚገደሉበት፣ ንብረታቸው የሚወድብበት፣ ከቀያቸው የሚሰደዱበት ሁኔታ ተፈጥሯል። እንደ እንግዳም አይታይም ማለት ነው። የሃይማኖት ተቋሞች ይወድማሉ፣ ምዕመናን ይገደላሉ። በዓል እንኳን የሃይማኖት በዓል እንኳን በወቅቱ በባህላዊ መንገድ ለማክበር አስቸጋሪ የሆነበት ሁኔታ ነው ያለው። የጸጥታ ሁኔታ ችግር ስለፈጠረ ማለት ነው። የዩኒቨርሲቲ ተማሪዎች ትምህርታቸውን የማይከታተሉበት ሁኔታ ነው። በየቦታው ያሉት በማንነታቸው ብቻ የሚገደሉበት፣ የሚደበደቡበት እና ህይወታቸው አስጊ ሁኔታ የሆነበት ሁኔታ ነው ያለው የሚታየው ማለት ነው። የመንግስታዊ መዋቅሮች፣ የጸጥታ ተቋሞች ጸጥታ ሊያስከብሯቸዋል ያለው ኃይል ያለው በስልጣን ላይ ያለው ጸጥታውን ሊያስከብራቸዋል። በአንዳንድ በኩል ዝም ብለው ወንጀል ሲፈጸሙ ዝም ብለው የሚያዩበት፣ አለበለዚያም አንዳንድ ቦታ ላይ ደግሞ የጸጥታ ኃይሎች በግንባር ቀደምትነት ራሳቸው ወንጀለኛ የሚሆኑበት፣ ወንጀሉን የሚፈጽሙበት ሁኔታ ተፈጥሯል። ይሄ እንግዲህ ይሄ ሁሉ የሚታይ ነው ማለት ነው። ይሄንን ሁኔታ ማን አመጣው የሚለው እንግዲህ አንድ 3 ነገሮችን ማንሳት ይቻላል። ይሄ ሁኔታ ሊመጣ የቻለበት አንዱ ራሱ የወያኔ ቡድን ነው። የወያኔው ቡድን መጀመሪያ እንዳልኩት ቀደም ብሎ በጥገናዊ ለውጥ ራሱን በአዲስ መንገድ አቅርቦ አምባገነን አገዛዙን ለማስከተል ነበር ፍላጎቱ። በሂደት ግን በእርግጥ ተመስቷል፣ ተጨናክሷል የእሱ ዓላማ ማለት ነው። እንደውም አሁን በመጨረሻው የብልጽግና ፓርቲ ነው የተባለው ከተቋቋመ በኋላ ከዛ ውስጥ ባለመግባቱ ቶታሊ የተለየ መሆኑ እንግዲህ በገሃድ እየታየ ያለበት ነው። ይህንን ከአገዛዙ ከስልጣን ላይ መገፈፉን ለመከላከል ግን ባለፉት ሁለት ዓመታት የተጫወታቸው ሚናዎች ማለትም ይህንን የውስጣዊ ቀውስ ውስጣዊ የፖለቲካ ቀውስ እንዲኖር በግንባር ቀደምትነት የተጫወተው ሚና ቀላል አይደለም። ለሰባት ዓመታት ያካበተው ገንዘብ አለ፣ የዘረፈው ገንዘብ አለ፣ ያከማቸው መሳሪያ አለ፣ የመለመለው የሰው ኃይል አለ። እነዚህን ሁሉ በየቦታው በማሰማራት ህዝብን በህዝብ ላይ በማነሳሳት አንድ ቋንቋ ተናጋሪን በሌላ ላይ የሃይማኖት አንድ ሃይማኖት ተከታይን በሌላው ላይ በማድረግ ለመስጊዶች መቃጠል፣ ለተማሪዎች መገደል ወይም በአንዳንድ አካባቢዎች አሁን በሶማሌና በኦሮሞ መካከል የነበረውን እናስታውሳለን። ወይም ደግሞ በአማራው እንኳን ብናይ በቅማንት የቅማንት እንትኖችን የቅማንት የማንነት ጠያቂዎችን በማደራጀት እና በማሰልጠን በሌላው አማራ ህዝብ ላይ እንግዲህ በቅማንት እና በአማራ ህዝብ መካከል እንኳን ያንን አይነት ቅራኔ ለመፍጠር ችሏል። እና እነዚህን ወንጀሎች እየፈጸመ ያለበት ነው። ይሄ አንዱ ነው። ሁለተኛው ብሔረተኛ ድርጅቶች ናቸው። ጽንፈኛ ብሔረተኛ ድርጅቶች በየቦታ የገቡት ይኸውም ስልጣን ላይ ያለው ኃይል እንደፈለጉ እንዲናቅጡ ፈቅዶ ያስገባቸው ጽንፈኛ ብሔረሰቦች ናቸው። የብሔረሰብ ድርጅቶች ናቸው። የምናውቀው ነው። ገና እንደገቡ በቡራዩና በለገጣፎ ወይም በሰንጃፋ በዛ አካባቢ ያደረጉት ሁሉ እናስታውሳለን ማለት ነው። ከዛም ያው የተባለው ባለሜንጫው ጠባቂዎቹ ተነስቶብኛል ብሎ ያነሳሳቸው የገፋፋቸው ቡድኖች መንጋዎች በህዝቡ ላይ ያደረሱትም ከ86 በላይ ዜጎች የተገደሉበትን ሁኔታ የምናስታውሰው ነው። አሁንም በየቦታው እንዲሁ አይነት ቀውስ አንዱን ህዝብ በሌላው አንዱን ሃይማኖት በሌላው ላይ ለማስነሳት የሚሞክሩት እነዚሁ ብሔረተኛ ቡድኖች ናቸው። ሶስተኛው ግን እና ዋናው ራሱ በስልጣን ላይ ያለው ኃይል የአብይ አገዛዝ ተጠያቂ ነው። ጸጥታ ማስከበር አልቻለም። ጸጥታ ማስከበርም ብቻ ሳይሆን የተነሱትን ቀውሶች በተገቢ መንገድ እንዲወገዱ እንቅስቃሴ ሲያደርግ አይታይም። እንደውም አንዳንዶቹን ሲሸፋፍን ወይም ደግሞ ሌሎች የተዛባ መረጃዎች ሲያስተላልፍ ነው የሚታየው። አሁን ለምሳሌ የደምቢዶሎ ተማሪዎች የታገዱትን የካፌ የደምቢዶሎ ተማሪዎችን ጉዳይ አስመልክቶ ብንመረምረው አንደኛ መረጃውን አፍኖ የያዘበት፣ ሁለተኛ የተዛባ መረጃ የሰጠበት፣ ሶስተኛ ደግሞ አሁንም እንደውም አንዳንዶቹን የታገዱትን ተማሪዎች ዘመዶች፣ የቅርብ እህቶች፣ ወንድሞች ሁሉ ማሰርና ማስፈራራት የያዘበት ሁኔታ ይታያል። እና ይሄው ራሱ ሶስተኛው ደግሞ ለዚሁ ቀውስ ዋናው አቀንቃኝ ነው ማለት ይቻላል። የጸጥታውን ማስከበር አልቻለም እንዳልነው። ማስከበር የጸጥታ ኃይሎች እንኳን ተባባሪዎች ካልሆኑ እንዴ ህዝብን እኮ ማሰባሰብ ራሱን እንዲመክትና እንዲከላከል ማድረግ ሁሉ ይቻል ነበር። ኃላፊነት ያለው መንግስት ወይም በስልጣን ላይ ያለ ኃይል ቢሆን ኖሮ ማለት ነው። ግን ይሄንን ነገር ሲያደርግ አይታይም። እና እሱም ራሱ የእንትኑ ተባባሪ ነው ማለት ይቻላል። ሌላው እንግዲህ የመጨረሻ ላይ የቀውሱ እንደውም እየተባባሰ እየሄደ ነው ያለው። አሁን ምርጫ ተብሎም ተይዟል። ምርጫው ራሱ እንኳን የሀገሪቷን ችግሮች ሊፈታ ይቅርና የበለጠ ቀውስ ውስጥ የሚከት መሆኑ ይታያል። ከወዲሁ እየታየ ነው ያለው። በአንዳንድ አካባቢዎች እንቅስቃሴዎች እየተደረጉ ነው። ያው በምዕራብ ወለጋ ምናምን የስልክና የኢንተርኔት አገልግሎት ከተዘጋ ብዙ ጊዜ ሆኖ እዛ ምን እንደደረሰ ምን እንደሚደረግም የሚታወቅ ነገር የለም። የታገቱትም ተማሪዎች እዛ ነው ያሉት። ምን እንደደረሰባቸው የሚታወቅ የለም። ለማንኛቸውም ሀገሪቷ በጣም አሳሳቢና አስጊ የሆነ ደረጃ ላይ እንዳለች ግልጽ ነው። ብዙ መናገር ይቻላል።
አዎ እንግዲህ ማናው መከራው ቀማሹ ግን አማራው ነገር ነው። በተለያየ መልኩም ዝግጽት ያው በኢትዮጵያ ውስጥ ህዝብ እየተቸገረ ይባልም አማራ ጠል ሊሆን አገዛዙ መሆኑ ስዳ ያያያለው እና የሚገደለው የሚሰደደው እንደ ዜጋም ለምን ያልቻለው አማራው ነው በእውነቱና በዚህ ዙሪያ ላይ እስቲ ወደ ኋላ መለስን እንበታለን። ሌላው ጉዳይ እንግዲህ ያፓ የትግል ታሪክ ማቋያ አንድ ነገር መነሳት አለበት። ያው የዛሬው ትውልድ የሚያነሳው የሚጥለው ነው የዛሬው ትውልድ ወይንም የግንቦት 20 ትውልድን በለው ምክንያቱም ግንቦት 20 ስንል ያው ወያኔ ዘረኞች ኢትዮጵያ ስልጣን የወሰዱበት ጊዜ ነው። የኋላውን ፍለጋ ላይ እንዲያተኩር የሚገፋፉት አሉ። በኋላ በስሳዎቹ አብዮት ያስነሳውን ትውልድ በጥቅል ያ ትውልድ የምንለውን በበጎም በክፉም ተግባሮች ይነሳል። ታሪክ ወቅብሎች ውስጥ ያለ ክስተቶች ትርክም ነውና ስለ ዛሬው ትውልድ ስናነሳና ስንጥል ያለፈው ትውልድ ያቀበለው ወይንም የነፍሰገውን መገምገሙ በተፈጥሮ ችግሮች ጥያቄነቱን በተገቢ መልክ ማስቀመጥ ይረዳል። እና ሲአንዱ ነገር በአንድ ጉዳይ ላይ ዙራ ስናተኩርና የዛሬው ኢትዮጵያ በዚሁን ውጥንቅጥ ውስጥ እንድትወድቅ ያደረጋት ያ ትውልድ ያሳፋው ፍልስፍና ነው በሚል ደምድመውታል ትውልዱ ማለት ነው። በዚህ በመሆኑም በአዲሱ ትውልድና በቆየ ትውልድ መካከል አለመግባባት አለ። አሁን ፈጥሮ ያለው ነገር በትግሉ ዙሪያ ላይ የሚፈጠችበትና ይህ ለትግሉ ተጽዕኖ እያሳደረ ነው ይባላል። በዚህ ዙሪያ ላይ ያ በሚሰጥ አስተያየት አለ።
አዲስ አይደለም ለኢትዮጵያ ማለት አመለካከት ማለት ነው። አንዱ እየሰማ ሳምተናል ብዙ ጊዜ እንግዲህ ሁለት ነገሮችን በቅድሚያ ላንሳ ወደ ዋናው ጥያቄ ከመግባት በፊት አንደኛ ትውልድ ሲባል በትክክል ትውልድ መውከስ አይቻልም። ትውልድ ተብሎ ማለት ነው ያ ትውልድ ብዙ የህዝብ ወገኖችን ያካተተ በመሆኑ የስልሳዎቹ ትውልድ ሲባል እንግዲህ አንድ ትውልድ ወደ እስከ 30 አመት ያለውን እድሜ እንኳን እንውሰድና በዛን ወቅት በተለያየ የፖለቲካ ጎራ ውስጥ የነበሩ ኃይሎች እንደነበሩ እናቃለን። ለምሳሌ በዛ ወቅት ወያኔ ያለ ሻቢያ አለ፣ ደርግ አለ፣ መይሶን አለ፣ ያፓ አለ። እነዚህ ሁሉ በአንድ ጎራ ውስጥ ሌሎችም አሉ። በአንድ ጎራ ውስጥ ከቶ ያ ትውልድ ብሎ ማለት ትክክልም አይደለም ካነጋገር አንፃር ማለት ነው። ስፔሲፊካሊ ከሌ ከሌ ብሎ ማለት ይቻላል። እንግዲህ ሌላውን ሌሎችም ራሳቸው ይናገሩት። በያፓ በኩል ግን ያለውን ስለሚመለከትም በዛ በኩል መልስ ለመስጠት እሞክራለሁ። ከዛ በፊት ግን ሁለተኛው ነጥብ ደግሞ ምንድን ነው? የአንድ ትውልድ ፍልስፍና ለአሁን ለወደፊት የፍተኛው ትውልድ ፍልስፍና ለአሁኑ ትውልድ እንቅፋት ሆኗል ብሎ ያለ ችግሮችን ሁሉ ወዳለፈው ትውልድ መለጋት ተገቢም ትክክልም አይደለም፣ መፍትሄም አያመጣም። ያለውን ችግር የመፍታት ኃላፊነቱ የአሁኑ ትውልድ ነው። ያንን ኃላፊነት ወስዶ መታገል መቻል አለበት፣ ማስወገድ መቻል አለበት። ያለፈውን መውቀስ ምንም ዋጋ የለውም ማለት ነው። ከእንትን በስተቀር ወይም እያላዘኑ ከመቀመጥ በስተቀር። ይህንን ካልኩ ዘንዳ የአፓን አስመልክቶ እንግዲህ ምናልባት የሚወቀስበት አይዶን ነው ብዙ ፍልስፍና ሲባል በርካታ ያሉ ነገሮችን ያነሳል። ግን ሁለቱን ለአንሳና ምናልባት አንዳንዶቹ በደንብ ግልጽ አድርገው የሚያስቀምጡ ስለሆነ አንደኛው የግራ ርዕዮተ ዓለም የሚባለው አስመልክቶ ነው። ሶሻሊዝም የሚባለውን አስመልክቶ ነው። ሁለተኛው ደግሞ የብሔርና ብሔረሰብን መብትና እኩልነት አስመልክቶ ያፓ ሲያራምድ የነበራቸው የፖለቲካ መስመር ይመስለኛል። ሌሎችን ካሉ እንግዲህ ሊነሱ ይችላሉ። የግራ ፍልስፍናን የሚመለከት ልክ ነው። ያፓ የግራ ፍልስፍናን ሲያራምድ የነበረ ነው። በዛን ወቅት ለኢትዮጵያ ውስጥ ላሉ ችግሮች መፍትሄ ይሆናሉ ብሎ ስለሚያስብ ነው። አብዛኛው ህዝብ የተጨቆነ ስለነበረ፣ አብዛኛው ህዝብ ደሃ ስለነበረ ለዛ ይጠቅማል ብሎ አስቦ ያንን ፍልስፍና ተቀብሏል። የግራውን ፍልስፍና ማለት ነው፣ ሶሻሊዝም የሚባለውን። ግን በሂደት ደግሞ አንዳንድ ነገሮችን አይቷል ሶሻሊዝም የሚለው በዛን ወቅት በተለይም በሶቪየት ዩኒየን ወይ በቻይና ወይም ደግሞ በምስራቅ አውሮፓ ሀገሮች የነበሩትን ስርዓቶች ሶሻሊስት ነን ብለው የነበሩትን ስርዓቶች ሲገመግም በአብዛኛው በሶሻሊዝም ስም አምባገነን የሆነ አንድ የሶሻሊስት ፓርቲ ያለበት እና ህዝቡ ራሱ መብቱን ያጣበት የተገደበበት መሆኑን ገና ቀደም ብሎ ነው ያባ የተረዳው። ስለዚህ በአንድ በኩል ማህበራዊ ፍትህ እኩልነት በተለይም ደግሞ የሀገር ሀብት ፍትሃዊ በሆነ መንገድ ክፍፍልን አስመልክቶ ኢህአፓ የሚያምንበት ሲሆን ለሰራተኛው ለጭቆኑ ማነው አርሶ አደር ኑሮ የሚሻሻልበት እና እንደ ሰው ሊኖር የሚችልበትን ሁኔታ መደረግ አለበት ብሎ የሚያምን ሲሆን በሌላ በኩል ደግሞ እነዚህ ስርዓቶች በአምባገነንነት አንድ ኃይል አንድ ፓርቲ በላባደሩ ስለ ላባደር አምባገነንነት ምን በሚል ስርዓቱ ላይ ተቀምጠው ህዝቡን ሲያሰቃይ የነበረበት ሁኔታን ተረድቶ አቋሙን አሻሽሏል። ይህን አቋም ያሻሻለው በኋላ አይደለም፣ ገና እነ ጎርባቾቭ ግላስኖስት እና ፔሬስትሮይካ ምናምን በሚል ለውጥ ለማምጣት እንቅስቃሴ ከማድረጋቸው በፊት ነው። ይህንንም በፕሮግራሙ አስቀምጧል። በ1976 ዓመተ ምህረት አካሄደው ሜዳ ውስጥ ያኔ ሰራዊት ነበረው። ሰራዊቱ እንቅስቃሴ የሰራዊቱ ነጻ ባወጣው ክልል ውስጥ ባካሄደው ጉባኤ ላይ ያስቀመጠው ይሄ በእኛ 76 ዓመተ ምህረት ነው፣ ወይም በፈረንጆች 84 ማለት ነው። እና ያን ጊዜ በእርግጥ ለእድገት የአንድን ሀገር ለማሳደግ ካፒታሊዝም ይጠቅማል። ካፒታሊዝም ግን የራሱ ጉዳት አለው። ማለትም የሚካበተው ኃይል ለተወሰኑ ብቻ እንጂ ለብዙሃኑ የማይደርስበት አለ። ይህንን ለማጣጣም ሶሻል ዲሞክራሲ የሚለውን ፍልስፍና በመከተል በተግባር እያዋለን አሁንም ይህንኑ ነው የሚከተል፣ አሁንም ያምንበታል። የአመለካከቱ ጉዳይ ነው። በነገራችን ላይ ሶሻሊዝም አሁን ኢቨን በጣም ካፒታሊስት ነው፣ ካፒታሊስትና ሶሻሊስትን እንደ ጠላት አድርጎ ይመለከት በነበረው በአሜሪካ አሁን እኔ ባለሁበት አካባቢ እንኳን አሁን ተቀባይነት እያገኘ ነው። ይህንን መስመር የሚመራው የሚከተል ዲሞክራቲክ ሶሻሊዝም በሚል የሚከተለው ግንባር ቀደም ተወዳዳሪ ሆኖ የቀረበበት ነው የምታዩት ነው። አብዛኛው ወጣት ደግሞ በወጣቱ ደረጃ ደግሞ አብዛኛው ደግሞ ከ50% በላይ ደግሞ ሶሻሊዝም የሚደግፍ መሆኑ በየፖሎች የታየ ነው። እና ይሄ አመለካከት ጉዳይ ነው። በዚህ በኩል ልንወቀስም አይገባም። አመለካከታችንን ዲሞክራሲ ተፈጥሮ እውን ሆኖ እኛም ይህንን አመለካከት እየገፋ ህዝቡ ካልተቀበለ ህዝቡ በተቀበለው የምንሄደው ህዝቡ ከተቀበለን ደግሞ ተግባራዊ ይሆናል ማለት ነው። እና ይሄ አንድ ነው። ሁለተኛው በዚህ በብሔርና ብሔረሰብ ጥያቄ የተባለውን አስመልክቶ በነገራችን ላይ አንዳንዶቹ እንዲሁን ትልበለው እና ብሔሮችንም የፈጠረው ያፓ ነው ለማለትም የሚቀጣቸው አሉ። በነገራችን ላይ በኢትዮጵያ ውስጥ 80-80 በላይ ብሔርና ብሔረሰቦች የራሳቸው ቋንቋ የሚናገሯሉ። ኢህአፓ በአመጣት ብኖሮ እነዚህ ሁሉ ብሔሮች አይኖሩም ነበር የሚልም ያለማወቅ ልበለው ወደ ሌላ ከመሄድ ያለማወቅ አይነት ሁኔታ አለ። ይሄ በጣም የሚያሳዝን ነው ማለት ነው። ብሔርና ብሔረሰቦች ያሉ ናቸው፣ የነበሩ ናቸው፣ በፊትም የነበሩ ናቸው፣ አሁንም ያሉ ናቸው፣ ወደፊትም ይኖራሉ። የኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር ናት። ይሄንን በደንብ ማየት መቻል አለብን። የብዙ ቋንቋዎች ተናጋሪ ሀገር ናት እና ይሄንን በዛን ወቅት እኛ ይሄ ችግር ሊመጣ እንደሚችል እንደውም የአባ ከመመስረቱ በፊት ነው ገና በተማሪ ማህበር ነው የተነሳው። ለነገሩ በዛን ወቅት የነበረው ተራማጅ ኃይል ይሄ ጉዳይ ይሄ ችግር ሊመጣ እንደሚችል በመተንበይ ያወጣው መፍትሄ ነው የብሔርና ብሔረሰብ እኩልነት ይኖር የሚለውን ማለት ነው። ብሔርና ብሔረሰብን የአፓም ወይም የግራ ኃይል አልፈጠሩትም። በነገራችን ላይ በወቅቱ የብሔርና የብሔረሰብ እንቅስቃሴን ማለት ነው እንቅስቃሴን ትግልን በወቅቱ የነበሩትን እንቅስቃሴ ብንገመግም የኤርትራው የነጻነት እንቅስቃሴ እየተጀመረው ቀደም ብሎ ነው በ60ዎቹ ማለትም በፈረንጆች 60 በእኛ አቆጣጠር ወደ 53 ከተማ ማለት ነው። በ53 ዓመተ ምህረት ምንም አይነት የተማሪ እንቅስቃሴ በዚህ ደረጃ አልነበረም። ወደ የለዋቆጎቱን እንቅስቃሴ ብናይ በ56 በ54 56 ዓመተ ምህረት አካባቢ ነው ተፋፍሞ የተነሳው። የሜጫ ቱለማን እንቅስቃሴ ብናይ ቀደም ብሎ ገና በ53 ዓመተ ምህረት ነው ተመረዳጃ ማህበር ተነስቶ እንቅስቃሴ የጀመረው። ከመረዳጃ ማህበር ደግሞ ሌሎች የፖለቲካ ጥያቄዎችን ያነሳው ማለት ነው። የምዕራብ ሶማሌ እንቅስቃሴን ብናይ WFLF ተብሎ በዛ ወቅት ሲጠራ በነበረው ማለት ነው ስናይ የተነሳው ገና በ54 55 ዓመተ ምህረት አካባቢ ነው። ይሄንን ሁኔታ አይተን ነው እነዚህ ነገሮች እያደጉ ከሄዱ የሀገሪቷን ህልውና የሚፈታተን ነው፣ የህዝቦቿ አንድነት የሚፈታተን ነው። ዋናው ነገር በእኩልነት ላይ የተመሰረተ አንድነት እንዲፈጠር ማድረግ ነው። ብሔርና ብሔረሰቦች በራሳቸው ቋንቋ እንዲናገሩ በራሳቸው የራሳቸውን ባህል እንዲያሳድጉ ወይም አካባቢያቸውን በራሳቸው እንዲያስተዳድሩ የሚል እንግዲህ የወጣበትና የአፓም ይሄን ይዞ የተከተለበት የታገለበት ነው። ከዛ ውጭ ግን አሁን ለመጣው ይሄ የብሔር ኤትኒክ ፌዴራሊዝም ለሚለው ወይም ደግሞ ብሔርን በብሔር ከልሎ አንድን ክልል በቋንቋ ከልሎ ያንን እንደ መንግስት አድርጎ የዛ ፌዴሬሽን የብሔር ፌዴሬሽን የሚለው ኢህአፓ በጽኑ ነው ሲቃወም የቆየው ማለት ነው። ገና ካፈጣጠሩ ጀምሮ ይህንን ያመጣው ወያኔን መውቀስ ወያኔን መታገል ያስፈልጋል። በዚህ ደረጃ ታግሏል፣ ኢህአፓ ታግሏል ገና ከመጀመሪያው። ይሄ ምንም የተረጋገጠ ነው በዚህ በኩል ማለት ነው። ግን ተባባሪ አጥቷል። አሁን የአፓን በዚህ ጉዳይ የሚወቅሱት እና ብዙ ትችት የሚሰነዝሩበት ሰዎች ወያኔ ሲገባ አብረው ቤተ መንግስት የገቡ ሰዎች ናቸው። ለምን ትለኩታላችሁ ትግሬ ስልጣን አያዝ ወይ ብለው ሲከራከሩንና እኛን ሲታገሩ የነበሩ ሰዎች ናቸው አሁን መልሰው ይሄንን የሚሉት። እና ምንም አያስደንቅም ይሄ ግን ያኔ ታግሏል ያባ ማለት ነው። ይሄንን አሁንም አይቀበልም ወደፊትም አይቀበልም። እንዲህ አይነት የባንቱስታን አይነት ክልል ከልሎ ከኔ አትድረስብኝ የዚህ ብሔር አትድረስብኝ የሚል ነገር መኖርም የለበትም። የብሔርና ብሔረሰብ ነጻነት፣ እኩልነት፣ በቋንቋ የመናገር ባህልን የማሳደግ ይሄ መብት መሰጠት አለበት። አሁንም እንታገላለን ለዚህ። ከዛ ውጭ ግን ኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር ናት። ብዙ ክሮች ያጋመጋትና ያስተሳሰራት ህዝብ ያለበት ሀገር ናት እና ይሄ ማንንም አያፈርስም። ይሄ እንዳለ ሆኖ ግን የተረሱ ብሔረሰቦች መብታቸው መጠበቅ መቻል አለበት የሚል ነው እምነታችን። በዛን ወቅት እኮ በነገራችን ላይ በዛን ወቅት ስለ ጋምቤላ ወይም ስለ ቤንሻንጉል ጉሙዝ ማንም የሚያውቃል ነበር። በነገራችን ላይ ማለት በአብዛኛው ኢትዮጵያ የሚታወቁ ብሔርና ብሔረሰቦች አይደሉም። ሙርሲ የሚባለው አሁንም ብዙ ሰው የሚያውቀው አይመስለኝም ብሔረሰብ እንጂ እንዲህ አይነት ብሔረሰቦች አልታወቁም። እነዚህ መብት እንዲጠበቅ ነው እኛም ፍላጎታችን የነበረው ማለት ነው። ሌላ ነገር የለውም። ይሄ ተጠብቆ ግን በጋራ በአንድ ላይ መኖር እንችላለን። ብሔርና ብሔረሰቦች በየቋንቋ የሚናገሩ በተለያዩ ሀገሮች አሉ። እነሱ የሚኖሩበትን የአገዛዝ ዘዴ ተከትለን መሄድ እንችላለን። ምንም ችግር የለውም። መብታቸውን አስከብረን ማለት ነው። እና ይሄ ነው ይህን አመለካከት ነው ሲያራምድ የነበረው። አሁን ይህንን ነው ኢህአፓ ያመጣብን የሚለው አንደኛ ትክክል አይደለም። እነሱ የሚሉት የኤትኒክ ፌዴራሊዝም ነው። ኤትኒክ ፌዴራሊዝም የመጣው ወያኔ ነው። ወያኔ ይክሰሱ፣ ወያኔ ይታገሉ። ይሄ ነው ሁለተኛ። አሁን ላለው ችግር ኃላፊነቱ አሁን ያለነው ነን እኛም ጭምር ማለት ነው። አሁን ያለው በዚህ በትል እየኖርን ያለነው ሰዎች ነን። መፍትሄም ለማምጣት የምንችለው ወጣቱም፣ ሽማግሌውም፣ መካከለኛ እድሜውም ምንም ሁሉም ያለው መፍትሄ ሊያምጣ የምችለው ያሁኑ ነው። ወደ ሌላ መለጋት አያስፈልግም። እንዲህ ነው ተብሎ አይቻልም ማለት መፍትሄም ሊሆንም አይችልም። አንደኛ ትክክልም አይደለም። እና ይሄንን ለማምጣት ለማስወገድ እንሞክር ነው በእኛ በኩል ያለው ጥሪ ይሄ ነው። አሁንም ቢሆን ይሄ ጉዳይ አለ ተደምራለሽውጥም እንጂ የኢትዮጵያን ጉዳይ ወደ መፍትሄ ሊያደርስ የሚችለው የሽግግር ሂደት ነው። የሽግግር መሰረታዊ የሆነ ሽግግር ወደ ዲሞክራሲያዊ የሚያስኬድ ሽግግር ከተካሄደ
እንመጣለን።
ተከታዩን በሰኞ ምሽት ፕሮግራማችን እናሰማለን።
I know, yeah, that's all.